1946 ዓመተ ምህረት መምህር ጋዜጠኛ ደራሲና የስነ ጽሑፍ ተመራማሪ ካሳይ ገብረ እግዚአብሔር በአክሱም ከተማ ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን በዛው በአክሱም ከተማ፣ በመምህርነት ደግሞ ከሐረር መሰልጠኛ ተመረቁ። ስራ ሲጀምሩ በመምህርነት ጀምረው ቀጥለው በርዕሰ መምህርነት አገልግለዋል። ከዚያን ጊዜ ጀምሮ እስካሁን ድረስ በባለንጀርነት የሚያውቋቸው የአሜሪካ ድምጽ ዘጋቢ ንጉሴ አክሊሉ ስለ ካሳይ እንዲህ ይላሉ።
ካሳይ ገብረ እግዚአብሔር ጋር የምንተዋወቀው የማስታወቂያ ሚኒስቴር እያለሁ እሱ ሐረር መምህር ሆኖ ከዛ ጊዜ ጀምሮ ግንኙነታችን ሳይቋረጥ እስካሁን ድረስ አብረናለን። እንደገና በሸገር እሑድ እንደገና የሚል ፕሮግራምን ከፍተን ያለፈውን የእሑድ የአርባ ዓመት ታሪክ እያወሳን ስንጫወት ነበር የኖር ነው እና ካሳይን በጣም በቅርብ ነው የማውቀው። በሐረር ማሰልጠኛም ጽሁፎችን ለጋዜጦች፣ ለሬዲዮኖች፣ ለቴሌቪዥን ፕሮግራሞች ይልክ ስለነበረ በዛ ተዋወቀ እና ከዛ ወደ ቤተ ክህነት ደግሞ ተዛውሮ የጠቅላይ ቤተ ክህነት የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ነው። በጋዜጣው ላይ ደግሞ ልዩ ልዩ ጽሁፎችን ያቀርባል። ራሱ የርዕሰ አንቀጾችን ይጽፋል። እውነተኛ ሰው ነው። ሀቀኛ ሰው ነው። ትክክለኛ ጋዜጠኛ ማለት ካሳይ ነው። የሚጽፈው የሚናገረው የሚጽፈው ያምንበትን ነው እና ካሳይ ሴት መዋሸት አይቻልም። እሱም ማረዋች ነው። ካላምንበት አይጽፍም፣ አይናገርም። የካሳይ ትልቁ ባህሪ፣ ትልቁ ችሎታው እውነትን መናገሩና እውነትን መፈለጉ ለእውነት ሲል እንደ መታገሉ ነው። ለምሳሌ ጠቅላይ ቤተ ክህነት ውስጥ እየሰራ የመነኮሳትን የሃይማኖት አባቶችን መልካም ስራቸውን አለማዊ ሲሆኑ ያልሆነ ስህተት ሲሰሩ ሙስና ውስጥ ሲገቡ አንዳንድ አላስፈላጊ ነገሮች ሲገቡ ምንኩስና በኢትዮጵያ እንዲሁም ደግሞ ብፁዓን እነማን ናቸው ብሎ ሊጾማዊ ውስኪን ታሪክ ሳይቀር ልጽልጽ አድርጎ እዛ እንዴት አንተ የምተናገረ እዛ ቤተ ክህነት ውስጥ ልትቀመጥ ትችላለህ? እስኪሳልፍ እንደዚህ አይነት እውነተኛ ሰው ነው ካሳይ።
ካሳይ ገብረ እግዚአብሔር በደራሲነት ስራቸው ወደ 7 የሚጠጉ ስራዎችን ያሳተሙ ሲሆን በጽሁፎቻቸው ባህልን፣ ስነ ቃልን እንዲሁም ትውፊቶችን በመዘከር ይታወቃሉ። ክርስቲያናዊ ትውፊት በኢትዮጵያ የፊደል ምስጢር ከነ ትርጓሜው፣ ብፁዓን እነማን ናቸው፣ ምንኩስና በኢትዮጵያና እንዲሁም የተለያዩ የስነ ቃል ስብስብ የሆኑትን ህብረ ብዕር የተሰኙ መጽሐፍትን በ3 ቅጽ አሳትመዋል። 4 ወራት በፊት ባደረባቸው የጸና የጉበት ህመም ምክንያት ህዳር 24 ቀን 2012 ዓ.ም አርፈው ህዳር 25 ቀን 2012 ዓ.ም ግብአተ መሬታቸው ተፈጽሟል። የረዥም ጊዜ ጓደኛቸው የአሜሪካ ድምጽ ዘጋቢ ንጉሴ አክሊሉ ካሳይ ገብረ እግዚአብሔር አንባቢና ትጉህ ሰው ከመሆናቸው የተነሳ የቤተ ክህነት ትምህርት ሳይማሩ በቤተ ክህነት ውስጥ ጽሁፎችን በማዘጋጀቱ ረገድ ትልቅ ደረጃ የደረሱ ሰው ናቸው ሲል ይገልጿቸዋል።
ካሳይ የቤተ ክህነት ትምህርት የለውም፣ ግን በስነ ጽሁፉ ጎረስ ስለሆነ ተፈልጎ ቤተ ክህነት ተቀጥሯል። በጣም ታታሪና ብርቱ ሰው በመሆኑ ግዕዙን ወደ አማርኛ እያስተረጎመ እሱም የትግርኛ ቋንቋ ስለሚችል ራሱ እያጠና እንደገና ወደ መተርጎም የተራመደ ትልቅ ሰው ነው። የተከተርቶ ጉባኤ ዘርግቶ ዜማ ወይም ብሎ ሳዲስ የተማረ ሰው አይደለም። የግድ ትምህርት ቤት ገብቶ ወንበር መዘርጋት ብቻ፣ ጉባኤ ላይ መቀመጥ ብቻ አይደለም እና ካሳይ እንደዛ ነው።
እሽሩሩ እሽሩሩ በርየ እሽሩሩ በአንተ ነው ማማሩ ወበሬ ሆበሬ በርየን በርየን ምናገኘው ምን የራብ መድኃኒቱ የችግር ዋሱን የበሬን ውለታ ይጫወቷል ማታ በረጅም ዋንጫ በሰፊ ገበታ እያለ ያርሳል። ገበሬው ዝናቡን ብቻ ሳይሆን ጭቃውንም አይፈራም። ባይሆን ጭቃን ያፈቅራል ማለት ይቻላል። ጭቃ ሲባል ግን የተገኘ ጭቃ ሁሉ ማለት አይደለም፣ የእርሻውን የሐምሌውን እንጂ። የሐምሌ ጭቃ ቅቤ ለጋ እያለ ከለጋ ቅቤ ጋር እያነጻጸረ አፈርና ጭቃ የሕይወቱ መሰረት መሆናቸውን በተረትና ምሳሌ ይገልጻቸዋል።
ካሳይ ከመምህራን ማሰልጠኛ ከተመረቀ ከዛ በኋላ ተምሮ በባዮሎጂ ዲፕሎማ ያለው ሰው ነው። በዩኒቨርሲቲ ደረጃ ይመስለኛል እና ደራሲ፣ ጋዜጠኛ፣ መምህር ከመሆኑም በላይ ካሳይ የስነ ጽሁፍ ተመራማሪ ነው። ለምርምር ደግሞ በጠቅላይ ግዛቱ ይዘዋወር ነበር በየክፍለ ሀገሩ እና የእጽዋትን ጭምር እግረ መንገድን ስለሚያጠና የቱ የትኛው በሽታ መድኃኒት ሊሆን እንደሚችል ሁሉ አጥንቶ የደረሰበት ጎበሳ በመሆኑ እንዲህ አይነት ሰው ነው። አጭሩ ካሳይ ጽፎት አለ። አሁን ጽፎት ካልታተሙት 3 ያህል መጽሐፍት አንዱ እነዚህን እጽዋትን የሚመለከት ነው። እርግጠኛ ነኝ ባለቤቱና ልጆቹ ይህን መጽሐፍ ያሳትማሉ ብዬ ተስፋ አደርጋለሁ።
ላለፉት 15 ዓመታት በቤተ ክህነት ስራ ላይ ያሉ የሚያውቋቸው ያላቸው የስራ አጋራቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሰፈን ኬ ካሳይ ገብረ እግዚአብሔር ከስነ ጽሁፍ በተጨማሪም ስለነበራቸው የስነ እጽዋት እውቀት ያነሳሉ።
ባህልንና ባህላዊ መገለጫዎች የሆኑ ወጎችን ነቃል የሚላቸው ሴቶች ዙሪያ የሚባሉ የሚነገሩ ነገሮችን በማሰባሰብ ይጽፋሉ። ራት ከሚጠቅሙት ጥቅም እንገቤት ጋር ተያያዘ የሚነገሩ ስያሜዎች እና አንዳንድ እውቀቶች አሉ እና እነሱን በተመለከተ ተባለው ወይም አደንቃለሁ ዘና ያላቸውን። ምክንያቱም አብዛኛውን ጊዜ የዚህ አይነት እውቀት ያላቸው ሰዎች እንደ ከቆሎ ትምህርት ቤት ከምንለው የሚያገኝ ትምህርት ጀምሮ በዚያ ውስጥ ረጅም ዘመን ያለፉ ሰዎች ናቸው። እንዲህ አይነት ነገር ላይ ብዙ የሚታወቁት ብዙ የሚሳቸው ያው በምርምር እና በመጠየቅ እውቀቱን ነው በጽሁፍ የማስተላለፍ ሰፊ ፍላጎት እንዳላቸው ብዙ ጊዜ ይነግሩኛል። እንደገና በዚህ ደግሞ ዙሪያ አዋቂ ባልነበሩ ነሳቸው ዘመን የሚታወቁ ሰዎችንም የደረሱባቸውን አነጋግረዋል። ከንዲነትም ብዙ እውቀት እንዳገኙ ተረድቻለሁ። ከመድኃኒት ባሻገር ለሌሎች ጉዳዮች ማለት ለምሳሌ በስራና ጽሁፍ ቀለም ለማዘጋጀት የሚችሉ ከድንጋይም ከአፈርም እጽዋትም ይዘጋጃሉ እና የእጽዋቱን ክፍል ያቀኑ እንደነበር አውቃለሁ።
ዘመናቸው በንባብና በምርምር ያሳለፉት ካሳይ ገብረ እግዚአብሔር በቀብር ስነስርዓታቸው ላይ በተነበበው የህይወት ታሪካቸው መሰረት የስድስት ልጆች አባት እንደነበሩም ታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።